ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ መስከረም 22 2011 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን።
የደቡብ ኢትዮጵያ ሕዝቦች ዲሞክራሲያዊ ንቅናቄ ደኢህዴን አዳዲስ የሥራ አስፈጻሚ ኮሚቴ አባላትን መረጠ። አቶ ኃይለማርያም ደሳለኝና ሌሎች ነባር የአመራር አባላትን አሰናበተ።
የማዕከላዊ ኮሚቴነት እና ከዛ ከፍ ያለውን የድርጅት ኃላፊነት ቦታ ነው የለቀቁት እንጂ ድርጅት ውስጥ ሆኖ ግን ተኪ አመራሩን በአቅምም በስልጠናም እየደገፉ እያበቁ የበለጠ ትውልዱ ብቅ ብሎሽ የዘለቀና ትግሉ ቀጣይነት ባለው መንገድ እንዲሄድ ማድረግ ነው።
የደኢህዴን ማዕከላዊ ጽህፈት ቤት ኃላፊ እንዲሁም የንቅናቄውና የኢህአዴግ ስራ አስፈጻሚ ኮሚቴ አባል የሆኑትን አቶ ሞገስ ባልቻ ናቸው አሁን የተናገሩት። ወደ ኋላ ዝርዝር እናሰማለን።
ሌሎች ዘገባዎችንም እናቀርባለን። አድማጮች፣ አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
የዩናይትድ ስቴትስ ወታደራዊ ኃይል በደቡባዊ ሶማሊያ በከፈተው ጥቃት ቢያንስ 9 የአልሸባብ ሚሊሻዎች መግደሉን ገልጿል። ጥቃቱ የተከፈተው በመንግሥት ኃይሎች ላይ የአማጽያን ጥቃት ከተፈጸመ በኋላ ነው ተብሏል። አፍሪካ ኮማንድ የተባለው የዩናይትድ ስቴትስ እዝ በገለጸው መሠረት ቢያንስ አንድ የአልሸባብ አማጺ በአየር ጥቃቱ ቆስሏል። ጥቃቱ ትላንት የተከፈተው ከሶማሊያ መንግሥት ጋር በመተባበር ነው። ኪስማዩ ከተባለችው ደቡባዊት ከተማ 40 ኪሎ ሜትር ርቆ በሚገኝ ቦታ ላይ ነው የአየር ድብደባው የተካሄደው። የተገደሉም ሆነ የቆሰሉ ሲቪሎች አለመኖራቸውን ዛሬ ገምግመናል ይላል መግለጫው። ዩናይትድ ስቴትስ ካለፈው ጥር ወር አንስቶ ሶማሊያ ላይ ከ20 በላይ ተመሳሳይ ጥቃቶች ፈጽማለች። ከአልቃይዳ ጋር የተሳሰረው አልሸባብ የሶማሊያን መንግስት ገልብጦ አክራሪ እስላማዊ መንግስት ለመመስረት ውጊያ ከጀመረ 22 ዓመታት ሆኖታል።
ዩናይትድ ስቴትስ በፈረንሳይ የሚመራውን ወታደራዊ ኃይል በአማጽያን ላይ የሚያካሄደውን እንቅስቃሴ መደግፏ እንደምትቀጥል ለፈረንሳይ አረጋገጠች። የዩናይትድ ስቴትስ መከላከያ ሚኒስትር ጄምስ ማቲስ ዛሬ ፓሪስ ላይ በሰጡት አስተያየት ዩናይትድ ስቴትስ የፈረንሳይን ተልዕኮ ሙሉ በሙሉ አቅፋ ትቀበላለች፣ የመረጃና ሌሎች የሎጂስቲክስ ድጋፍ መስጠቱንም ትቀጥላለች ብለዋል። ባለፈው ዓመት 4 አሜሪካውያንና 4 የኒጀር ወታደሮች በደፈጣ ውጊያ ከተገደሉ ወዲህ የዩናይትድ ስቴትስ የመከላከያ ሚኒስቴር ወታደራዊ ህልውናን በአዲስ መልክ እየገመገመች ነው ተብሏል። በክልሉ 4500 ወታደሮች ያሏት ፈረንሳይ የዩናይትድ ስቴትስ ቀጣይ ወይም ተጨማሪ እርዳታ እንደምትፈልግ ገልጣለች። ከአልቃይዳና እስላማዊ መንግስት ነኝ ከሚለው ቡድን ጋር የተሳሰሩትን አማጽያን በክልሉ ወታደራዊና ተምሳሌታዊ ድል እያገኙ ነውም ተብሏል።
የዩናይትድ ስቴትስ ቀዳማዊት እመቤት ሜላኒያ ትራምፕ የአፍሪቃ ጉብኝታቸውን በጋና ጀምረዋል። ባለቤታቸው ፕሬዚደንት ከሆኑ ወዲህ ብቻቸውን ዓለም አቀፍ ጉብኝት ሲያደርጉ ለመጀመሪያ ጊዜ ነው። ትራምፕ ጋና የገቡት ዛሬ ማለዳ ሲሆን የአክራ ክልላዊ ሆስፒታል ጎብኝተው ከዋይት ሀውስ ቤተ መንግስት የተላኩ ብርድ ልብሶችና የቴዲ ቤር አሻንጉሊቶች ለሕፃናት ሲታደሉ ተመልክተዋል። ከዚያም ከጋናዋ ቀዳማዊት እመቤት ሬቤካ አኩፎ ኦዶ ጋር ሻይ ለመቋደስ ወደ ፕሬዚዳንታዊ ቤተ መንግስት ሄደዋል። ሜላኒያ ትራምፕ ጋናን፣ ማላዊን፣ ኬንያንና ግብፅን እንደሚጎበኙ ታውቋል። ጉብኝታቸው በእናቶችና በሕፃናት የሕክምና አገልግሎት፣ በልጆች የትምህርት ተደራሽነት፣ በአፍሪቃ የሰረጸ ባህልና ታሪክ ላይ እንደሚያተኩር ተገልጿል። ዩናይትድ ስቴትስ የአፍሪቃ የራስ መተማመን ጉዞውን እንዴት እየረዳች መሆኗንም ይመለከታሉ ተብሏል። ሚስስ ትራምፕ በያዝነው ዓመት በከፈቱት ዘመቻ መሰረት አብይ ትኩረታቸው የሕፃናት ደህንነት መጠበቅ መሆኑ ታውቋል።
ባለፈው ሳምንት ኢንዶኔዥያ ላይ በደረሰው ከባድ ርዕደ መሬትና ሱናሚ ሳቢያ ስላዊዜ በተባለው የአገሪቱ ማዕከላዊ ደሴት ላይ የተስፋ መቁረጥ ስሜት እየጎላ መሆኑ ተገለጸ። እስካሁን ባሉት መረጃዎች ከ1200 በላይ ሰዎች ማለቃቸው ተመልክተዋል። በቀውሱ ክፉኛ የተጎዳችው ፓሉ ከተማ ነዋሪዎች ሰዎች ምግብና ንጹህ የመጠጥ ውሃ ፍለጋ ጠባቂ የሌላቸውን ሱቆች እየዘረፉ መሆናቸውንም እየተናገሩ ነው። መንግስት በአስቸኳይ አቅርቦት ላይ አልፈጠንም በማለትም ነዋሪዎች እየተቆጡ ነው። በሌላ በኩል ደግሞ በህይወት የተረፉ ሰዎች ካሉ ለማዳን ሲሉ የመድህን ሰራተኞች በፓሉ ከተማ ዙሪያ በተበታተነው ስብርባሪ እየፈለጉ ናቸው። ቢያንስ 50 የሚደርሱ ሰዎች ሮአሮአ ከተባለው ሆቴል ስር መውጫ አጥተው ይገኛሉ ተብሎም ይታመናል።
አድማጮች፣ አሁን ቀጣይ ዘገባ አለን። አጭር ዘገባ።
የዓለሙ ድርጅት በዚህ ባለፈው አርብ ሱላዌሲን በራደውና 7.4 በመዘነው ከባድ ነውጥ 66,000 ቤቶች ተጎድተዋል፣ 62,000 ሰዎች ቤት የለሽ ሆነዋል ብሏል። የዩኤንኤችሲአሩ የሰብአዊ እርዳታ ጉዳዮች ቃል አቀባይ ጄምስ ላርክ እንደሚሉት በብዙ ሺህ የሚቆጠሩ ሰዎች በአደጋው ወደ ተጎዱ ወይም የፈረሱ ቤቶቻቸው መመለስ አልቻሉም። በሁኔታው የተደናገጡና የፈሩ አብዛኞቹ ሰዎች ገላጣ ሜዳ ላይ ማደሩን መርጠዋል።
Communication lines with affected areas were largely cut off by the disaster.
በተለይ የመገናኛ መስመሮች በተቋረጡባቸው አካባቢዎች ያሉ መንገዶች፣ ድልድዮችና የአውሮፕላን ማረፊያዎች ክፉኛ ተጎድተዋል። በርካታ የመሬት መደርመስና ጎርፍ ብዙዎችን ማህበረሰቦች ከሌሎች እንዳይገናኙ አድርገዋል። በመሆኑም አደጋው በትክክል ምን ያህል ውድመት እንዳደረሰ ለማወቅ ያሉት መረጃዎች ውሱን ናቸው። እርዳታውን ለተጎጂው ሕዝብ ለማድረስም እጅግ አደጋጭ ሆኗል።
ዓለም አቀፉ የቀይ መስቀል ፌዴሬሽን እንዳስታወቀው ደግሞ ከ175 በላይ የኢንዶኔዥያ ቀይ መስቀል የበጎ ፈቃድ ሠራተኞች በአሁኑ ወቅት የነፍስ አድን ዘመቻ እያካሄዱ ናቸው። የፌዴሬሽኑ ቃል አቀባይ ማቲው ኮክሬን በበኩላቸው ሲያስረዱ የአካባቢው ቀይ መስቀል በአንድ የተጎዳ ሰፈር የጤና ጣቢያ በማቋቋም በሕይወት ለተረፉ መሠረታዊ አገልግሎት እየሰጠ ነው ብለዋል። የኢንዶኔዥያ መንግሥትም ከሌሎች ዓለም አቀፍ የረድኤት ድርጅቶች ጋር በመተባበር ከዚህ ቀደም ባለው ብዙ ተመክሮ የተፈጥሮ አደጋ ሲደርስ ፈጣን ምላሽ ይሰጣል ተብሎ ይጠበቃል።
የኡጋንዳው ፕሬዚዳንት ዮዌሪ ሙሴቬኒ ገደብ ለሌለው የስልጣን ዘመን ስልጣን ላይ እንዲቆዩ የሚያስችል ለውጥ ባለፈው ዓመት በሀገሪቱ ህገ መንግስት ላይ ከተደረገ ወዲህ ተቃዋሚዎች አገሪቱን ሲያናጉ ቆይተዋል። ህገ መንግስቱ ላይ የተደረገውን ለውጥ ለማቆም ሞክረው ያልተሳካላቸው የተቃውሞ መሪዎች የተቃውሞ ሰልፎችን ሲያበረታቱም ቆይተዋል። ባለፈው ሳምንት ታዲያ ተቃውሞው ኒውዮርክ በሚገኘው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ደጃፍም ተካሂዷል። በመቶ በላይ የሚሆኑ ሰዎች ጭካኔ የተመላበት ያሉትን የፕሬዚዳንት ሙሴቬኒ አገዛዝ እንዲያበቃ በመጠየቅም ተሰልፈዋል።
አድማጮች፣ ዜናችን እዚህ ላይ ያበቃ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርዝ በ25 ሜትር ባንድ እንዲሁም በ11720 ኪሎ ሄርዝ እንዲሁም በናይል ሳት የአሜሪካ ድምፅ 24 ወይም ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መስከረም 22 2011 ዓ.ም ምሽት ፕሮግራም ነው።
ባለፈው ቅዳሜ በኢትዮጵያ ወቅታዊ ሁኔታ ላይ ባሰራጨነው ውይይት ከተሳታፊዎቹ አንዱ የነበሩት አቶ በቀለ ገርባ ኢሳትን የኢትዮጵያ ሳተላይት ቴሌቪዥንና ሬዲዮ የዜና ማሰራጫን በስም ጠርተው ሕዝብን ከሕዝብ በማጋጨት ከሷል በሚል የተናገሩት እርማት እንደሚያስፈልገው ገልጾ ኢሳት እድል እንዲሰጠው ጠይቋል።
በአሜሪካ ድምፅ ሬዲዮ በቀረቡበት ጊዜ እንደ ቅሬታ የምናነሳው ጉዳይ ምንድን ነው? ሚዛናዊ ባልሆነ መንገድ ነው የቀረበው ክስ ሲቀርብ። ለዛ ክስ አንደኛ መረጃ ማቅረብ ሊጠየቁ ይገባ ነበረ። ይህ አሁን የኢሳት የሚሰራው ስራ ይፋና በአደባባይ ማንም የሚያውቀው ነው። እኛ ተክተን እሳቸው እንዳሉት ህዝብን ከህዝብ ለማጋጨት የምንሰራ ሚዲያ አይደለንም። በእርግጥም ኢሳት ለኢትዮጵያ ህዝብ ትልቅ አቅም የፈጠረ የጭቁኖች ድምፅ አድርገን ራሳችን የምናየው ይሄ
አቶ አበበ ገላው ናቸው። የኢሳት የኢትዮጵያ ቴሌቪዥን የሳተላይት ቴሌቪዥንና ሬዲዮ ማኔጂንግ ዳይሬክተር ናቸው። በኋላ ይቀርባሉ።
አሁን የዕለቱ አበይት የኢትዮጵያና ዓለም ዜናዎች ወደሚተነተኑበት መጽሔት ክፍለ ጊዜያችን እንሻገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል።
ከኢህአዲግ አባል ድርጅቶች አንዱ የሆነው የደቡብ ኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ደኢህዴን 15 የሥራ አስፈጻሚ ኮሚቴ አባላትን መርጧል። ይኸው የደቡብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ክልል ገዢ ፓርቲ ደኢህዴን ላለፉት 5 ቀናት ባካሄደው ጉባኤው የቀድሞውን ሊቀመንበሩና የአገሪቱንም ጠቅላይ ሚኒስትር የነበሩትን አቶ ኃይለማርያም ደሳለኝን ጨምሮ 24 ነባር የአመራር አባላትን ማሰናበቱን አስታውቋል። ደኢህዴን ማዕከላዊ ጽህፈት ቤት ኃላፊ እንዲሁም የንቅናቄውና የኢህአዴግ የሥራ አስፈጻሚ ኮሚቴ አባል የሆኑትን አቶ ሞገስ ባልቻን እስክንደር ፍሬው በስልክ አነጋግሮ ተከታዩን አጠናቅሯል።
ባለፈው ሳምንት መጨረሻ በሐዋሳ የተጀመረው የደኢህዴን ጠቅላላ ጉባኤ ነው ዛሬ የተጠናቀቀው። የደኢህዴን ማዕከላዊ ጽህፈት ቤት ኃላፊና በአዲሱ ምርጫም የንቅናቄውና የኢህአዴግ ሥራ አስፈጻሚ ኮሚቴ አባል አቶ ሞገስ ባልቻ ለአሜሪካ ድምፅ እንዳሉት ጉባኤው የተሳካ ነበር። ለስኬቱ ማሳያ ያሏቸውን ነጥቦችም ጠቅሰዋል። አቶ ሞገስ በሰላምና በዲሞክራሲ መንገድ መጠናቀቁን የመጀመሪያ ሲሉ አስቀምጠዋል። ሐሳቦች ፍጹም ዲሞክራሲያዊ በሆነ መንገድ መንሸራሸራቸውንና የህዝቦች ወቅታዊ ችግሮችን መነሳታቸውን ደግሞ በሁለተኛነት ጠቅሰዋል። በክብር የተሸኙ ነባር አመራሮችን የተመለከተውን ደግሞ ሶስተኛ ሲሉ ነው ያብራሩት።
ይሄ ጉባኤ ለረጅም ጊዜ በድርጅቱ ከፍተኛ የኃላፊነት ቦታዎች ላይ አገልግሎት ሲሰጡ የነበሩ አመራሮቻችን በአመራር መተካካት ስርዓቱ መሰረት በክብር እንዲሸኙ መደረግ መቻሉና ለዚህም ጉባኤው እውቅና መስጠት መቻሉ
እዚህ ላይ አቶ ሞገስ ላነሳው ነበር በጥያቄ። 24 ናቸው እንግዲህ በክብር የተሰናበቱት። ምክንያታቸው ምንድን ነው? የ24ቱ እንግዲህ የቀድሞውን የአገሪቱን ጠቅላይ ሚኒስትር ኃይለማርያም ደሳለኝን ጨምሮ ሌሎች ከፍተኛ አመራሮች ጭምር ናቸው የተሰናበቱትና የእያንዳንዳቸው ምክንያት የተለያየ ነው ወይስ የሁሉም መተካካት በሚለው መርህ መሰረት ነው የተሰናበቱት?
ይሄ አሰራር ስርዓት አለው። በኢህአዴግ ምክር ቤት የጸደቀ ከ2003 ጀምሮ ነገር ግን እኛ ከክልል ተጨባጭ ሁኔታ ከደኢህዴን አንጻር ያንን መመሪያ ዘርዘር አድርገን ለማየት ሞክረናል። በተከታታይ በስራ አስፈጻሚ ሊቀመንበር በምክትል ሊቀመንበር ደረጃ ላይ ያሉ 2 ተርም የምንለዋለን ለተከታታይ 10 ዓመታት በዚህ አይነት የድርጅት ኃላፊነት ቦታ ላይ ያሉ ያገለገሉ ጓዶች እውቅና ሰጥተናቸው ቦታውን ለሌሎች አዲስ ተኪ አመራር ትግሉ በቅብብሎሽ እንዲዘልቅ ለማድረግ እንዲያስችል፣ ሁለተኛ ላለፉት 15 ዓመታት ወይም 3 ተርም ነው የምንለው ለ6 ተከታታይ ጉባኤ በማዕከላዊ ኮሚቴነት ተመርጦ የማዕከላዊ ኮሚቴ አመራርነት ቦታ ይዞ አመራር ሲሰጡ የነበሩ ጓዶችም እነዚህ ከአገልግሎት ቆይታቸው አንጻር አዲስ እየመጣው ካለው የአዲስ ትውልድ ፍላጎት ጋር ተያይዞ እነዚህ ሰዎች ያላቸው አስተዋጽኦ ትልቅ ቢሆንም ግን ለሌላው ትውልድ ደግሞ እድል መስጠት አስፈላጊ ስለሆነና ያንን ለማመቻቸትም እንዲቻል በተልእኮ በተለያየ በቅርብ ሆኖ አመራር ለመስጠት ያልቻሉ ጓዶችም ለበቅርብ ሆኖ አመራሩን መስጠት የሚችል ወቅታዊ ሁኔታዎችን እየገመገመ አመራር መስጠት ለሚችል ኃይል ቦታውን መልቀቅ አስፈላጊ ሆኖ ስለተገኘ ይሄ በዝርዝር በድርጅታችን በውስጥ ውይይት አድርገንበት መግባባት ፈጥረን ይሄንንም ለጉባኤ ወስደን ስናገር ጉባኤው ሙሉ በሙሉ ሀሳቡን ተቀብሎት አድቆ ለእነሱም እውቅና ሰጥቶ እነዚህ የአመራር የማዕከላዊ ኮሚቴነት እና ከዛ ከፍ ያለውን የድርጅት ኃላፊነት ቦታ ነው የለቀቁት እንጂ ድርጅት ውስጥ ሆኖ ግን ተኪ አመራሩን በአቅምም በስልጠናም እየደገፉ እያበቁ የበለጠ ትውልዱ በቅብብሎሽ የዘለቀና ትግሉ ቀጣይነት ባለው መንገድ እንዲሄድ ማድረግ ነው። ስለዚህ ይሄ የአመራሩን በምስጋናና በእውቅና ስንብት ማድረግ መቻሉ ትልቅ ስኬት ነው። የጋራ መግባባትም የፈጠርንበትና ወደ አንድ ምዕራፍ ያሸጋገረን ነው። በአመራር መተካከቱ የወጡ ጓዶች በሚኖርበት ሰዓት ምን አይነት አመራር ነው ደግሞ ይሄን የፊት ቦታውን ይዞ ትግሉን ሊመራ የሚችለው የሚለው ነገር አንደኛው አቅም የወጣቶች ተሳትፎ፣ የሴቶች ተሳትፎ ይሄንን በሚጋብዝ አግባብ ወደ ትግሉ መቀላቀል መቻል አለበት፣ የአመራር ቦታውን መያዝ መቻል አለባቸው ካልነው አንጻር ይሄም አንድ የደኢህዴን ማዕከላዊ ኮሚቴ 65 ነው በእኛ ሁኔታ 65 ማዕከላዊ ኮሚቴን ለመምረጥ 70 አካላት ናቸው የተጠቆሙት። ከ70 ውስጥ ነባር በማዕከላዊ ኮሚቴን ውስጥ የነበሩት የተጠቆሙት 21 ናቸው። 30% አካባቢ ነው ነባር ማዕከላዊ ኮሚቴ የተባለው የተመረጠው።
እጩ ሆነው የተጠቆሙት ወይስ የተመረጡት?
እጩ ሆነው የተጠቆሙት። ስለዚህ 70%ቹ አዲስ ናቸው ማለት ነው። ከነዚህ ከተጠቆሙትም እንደዚሁ ከ65ቱ 20ዎቹ ነባር ማዕከላዊ ኮሚቴ ውስጥ የነበሩ 45ቱ ደግሞ አዲስ የማዕከላዊ ኮሚቴነት ውስጥ የተቀላቀሉ ናቸው። ስለዚህ የአመራር ጥንቅሩንም ስናየው የበለጠ አቅም መፍጠር የሚያስችልበት ሁኔታ፣ ሁለተኛ ያስቀመጥነውም ግብ ያሳካ ሁኔታ መኖሩን ያሳያል።
አቶ ሞገስ እዚህ ላይ ለምሳሌ በሌሎቹ የኢህአዴግ አባል ፓርቲዎች ውስጥ የሪዮት ዓለም ጉዳይ፣ የአርማ ጉዳይ፣ የስያሜ ጉዳይ የመሳሰሉት ሳይቀር ውይይት ተደርጎባቸዋል። መጨረሻ ላይ የተለያየ ውጤት ነው ያመጡት። በእናንተ ፓርቲ እንደዚህ አይነት ውይይቶች ተደርገው ነበርውን በደሄድን ጉባኤ?
እኛ ወደዚህ ጉባኤ ከመግባታችን በፊት ከስድስት ወር በፊት አጠቃላይ ወደ ጉባኤው ሲንገባ ምን ጉዳዮችን ነው ልናሳካ የሚገቡ፣ ምንድናቸው ያሉት መስተካከል መፈተሽ ያለብን ምንድናቸው፣ በድርጅት ሁኔታ በክልል ህዝቡ ክልልና በሰጠ መሰረት የክልል መንግስት በመመራበት የመንግስት ሁኔታ ላይ ምን ሁኔታዎች አሉ በሚል ስድስት በተመረጡ ርዕሶች ላይ ጥናት አድርገናል። ከዚህ ከነሱ ስድስት የተመረጡ ርዕሶች ውስጥ አንዱ የፓርቲ ስርዓት ግንባታችን ነው። የፓርቲ ስርዓት ግንባታችን የሚመራው የልማታዊ ዲሞክራሲ መስመር ነው። ይህንን መስመር በዚህ መስመር ውስጥ ማዕቀፍ ሆኖ የወጡ ፕሮግራሞች አሉ። በዚህ ፕሮግራም ውስጥ የደነገግናቸው ህገ ደንቡ አለ፣ የድርጅታችን መመሪያ ህገ ደንብ አለ። እነዚህ ዝርዝር ሁኔታዎች ስለዚህ እነዚህን ስንፈትሻቸው አንዱ አሁንም ይህንን ትግል በንቅናቄ ነው መምራት መቻል ያለብን ወይንስ ሌላ የትግል መድረክ ፈጥረን ነው ይህንን ጉዳይ ልንታገል የምንችለው የሚለው አንዱ ከተጠኑ ጥናቶች ውስጥም ከአባላት በተደረጉ ውይይትም ተነሳው ነጥብ አንዱ ነው። ሁለተኛው የአይዲዮሎጂ የርዕዮተ ዓለም ለውጥ የለንም። ምክንያቱም የምንታገለው ማህበራዊ መሰረታዊ ለውጥ ባላመጣበት የርዕዮተ ዓለም ለውጥ ማምጣት ትግሉን ውጤት ዳር ከማድረስ አንጻር የሚቀረው ይሆናል ማለት ስለዚህ ማህበራዊ መሰረቶቻችን እስካልተቀየረ ድረስ የፕሮግራም የርዕዮተ ዓለም ለውጥ የምናመጣ የምንቀይርበት ምክንያት የለም። ነገር ግን ህገ ደንባችን ላይ የተወሰኑ ሊስተካከሉ የሚችሉት ከአርማ ጋር ተያይዞ ከስያሜ ጋር ተያይዞ ያሉ ጉዳዩ አንዱ የውይይት ነጥብ ተደርጎ ጉባኤተኛው የሰጣቸው አስተያየቶች አሉ። እስከታች ድረስ ደግሞ ባደረግነው የአባላት ውይይትም አባላትን በእነዚህ ዙሪያዎች ላይ በጥናቱ የተገኙ ግኝቶች ላይ የሰጣቸው አስተያየቶች አሉ። እነዚህን አስተያየቶችና ጉባኤው ደግሞ በአቅጣጫ ያመላከታቸውን ነጥቦች ይዘን አሁን አዲስ የተመረጠው የደኢህዴን ማዕከላዊ ኮሚቴ እነዚህ ነጥቦች ለቅሞ ወስዶ ዝርዝር ስራዎችን በመስራት ህገ ደንቡ ጋር ሊሻሻሉ የሚገቡ ሌሎች ስያሜዎች ጋር ምን አይነት የትኛው የስያሜ ነው የክልሉን ህዝብ የበለጠ አታግሎ የተሻለ ሌት ደረጃ ሊያደርስ የሚችለው የሚሉ ነገር እነዚህን ቀጣይ የተቋቋመ ማዕከላዊ ኮሚቴ እንደ አሳይንመንት ወስዶ የሚሰራው ጉዳይ ነው እና በእኛም ጉባኤ እነዚህ ነጥቦች እየታለፉ አይደለም የሚለውን ለማንሳት ነው።
የደኢህዴን ጉባኤ ዛሬ በመጨረሻ ቀን ውሎው የኢህአዴግ ስራ አስፈጻሚ ኮሚቴ አባላት የሚሆኑትን 9 ሰዎች ጨምሮ በድምሩ 15 የስራ አስፈጻሚ ኮሚቴ አባላትን መርጧል። ከዚህ ቀደም ሲልም 65 የማዕከላዊ ኮሚቴ አባላትን መርጧል። አራቱ አባል ድርጅቶቹ በጅማ፣ በባህር ዳር፣ በመቀሌና በሐዋሳ ያደረጓቸው ጉባኤዎች መጠናቀቃቸውን ተከትሎ ዋንኛው የኢህአዴግ ጉባኤ ነገ በሐዋሳ ከተማ እንደሚጀመር ይጠበቃል። የኢህአዴግ ከፍተኛው የስልጣን አካል የሆነው ይህ ጉባኤ በኢትዮጵያ የለውጥ ርምጃዎች መወሰድ ከጀመሩና ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ሲካሄድ የመጀመሪያው ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የአሜሪካ ድምጽ መጽሔትን ነው እያደመጣችሁት ያላችሁት። የትንታኔ መጽሔት ይቀጥላል። በተለያዩ ሀገሮች በሚገኙ የኢትዮጵያ ኤምባሲዎች ውስጥ ለብዙ ዓመታት ሲያገለግሉ የነበሩ ሰራተኞች እንዲመለሱ መጠራታቸውን የውጭ ጉዳይ ሚኒስቴር አስታውቋል። እርምጃው አንዳንድ ጉድለቶችን የሚያቃና ነው ብለዋል የሚኒስቴሩ ቃል አቀባይ ለቪኦኤ በሰጡት ቃል። የአዲስ አበባው ዘጋቢያችን መለስካቸው አመሃ ዝርዝሩን ይዟል።
የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለቪኦኤ እንዳስታወቁት ትናንት በአያሌ መገናኛ ብዙሃን እንደተዘገበው ወደ ሀገር እንዲመለሱ የተጠሩት ዲፕሎማቶች ሳይሆኑ ለረዥም ዓመታት በተለያዩ ሚስዮኖች በአገልግሎት ሥራዎች ተሰማርተው የቆዩ ዜጎች ናቸው። ይህም በሚኒስቴር መሥሪያ ቤቱ ውስጥ አሁን እየተካሄደ ከሚገኘው የመዋቅር ማሻሻያ ጋር የሚያያዝ ነው። አቶ መለስ አለም ዘርዘር አድርገው አብራርተዋል።
በቅርቡ የመሥሪያ ቤቱ መዋቅር ተዘጋጅቶ ለፐብሊክ ሰርቪስ ሚኒስቴር ተቀባይነት አግኝቶ በክቡር ጠቅላይ ሚኒስትሩም ጸድቆ ወደ ስራ ለመግባት እንቅስቃሴ እያደረገ ይገኛል እና የዚህኛው አካል የሆነው በዋናው መስሪያ ቤትም በኤምባሲዎችም ሚስዮኖች የምንለው አጠቃላይ የተለያዩ እንቅስቃሴዎች እየተዘረጉ ነው። በዚህም መሰረት የውጭ ጉዳይ ሚኒስቴር ለረዥም ዓመታት በሚስዮኖች በአገልግሎት ዘርፍ ሲሰሩ የነበሩ ከ90 በላይ ሰራተኞች ወደ አገር ቤት በሁለት ወራት ውስጥ እንዲመለሱ ጠርቷል። በሁለት ወራት ውስጥ ወደ ዋና መስሪያ ቤት ወደ አዲስ አበባ ሪፖርት እንዲያደርጉ የሚጠበቁት እነዚህ ሰራተኞች ለተለያየ አመት ከአራት እስከ 25 አመታት በኤምባሲዎችና የቆንስላ ጽህፈት ቤቶች የሰሩ ናቸው። ስለዚህ እነዚህን የአገልግሎት ዘርፍ ሰራተኞች ወደ ዋና መስሪያ ቤት የመመለስ ስራ እንዲሰራ እንቅስቃሴ ይደረገ ነው።
ይሄ እርምጃ ለምን አስፈልገ?
ይህንን መስሪያ ቤት እንደ አዲስ የማዋቀር ስራ እየተሰራ ይገኛል። ሀገራችን ከምትገኝበት ውስጣዊና ውጫዊ ሁኔታ በመነሳት ውጤታማ የሆነ ስኬታማ የሆነ የውጭ ግንኙነትና የዲፕሎማሲ ስራ ለማከናወን ነው። አንደኛው ከተለያዩ የባለድርሻ አካላት ጋር የተሳለጠ ፈጣን ግንኙነት፣ የሰመረ የመረጃ ፍሰት ፍሎ ኦፍ ኢንፎርሜሽን የሚባለው ወጥነት ያለው ቅንጅታዊ አሰራር እንዲኖር ነው ሁለተኛው ምክንያት። ሶስተኛው ቀልጣፋ የሆነ የአገልግሎት አሰጣጥ ስርዓት እንዲኖር ማድረግ ያስፈልጋል። የውጭ ጉዳይ ሚኒስቴር በዋናው መስሪያ ቤት የተለያዩ አገልግሎቶችን ይሰጣል። የተለያዩ ደንበኞች አሉ። ደንበኞቻችን ዓለም አቀፍ ድርጅቶች ሊሆኑ ይችላሉ። መቀመጫቸውን አዲስ አበባ ያደረጉ የተለያዩ ሀገራት ኤምባሲዎች ሊሆኑ ይችላሉ። እንዲሁም ዋነኛው ደንበኛችን ዜጋችን ነው። የራሳችን ዜጋ ወደ ውጭ ጉዳይ መጥተው የሰነድ የማረጋገጥ ስራ ይሰራል ወዘተ። ስለዚህ ለወገኖቻችንም ለሌሎች ደንበኞቻችንም የምንሰጠው አገልግሎት ቀልጣፋ እና የተሳለጠ እንዲኖር ለማድረግ የሚያስችል የመዋቅር የማስተካከል ስራ እየተሰራ ይገኛል። ይሄ መዋቅር ስራው ጸድቋል በክቡር ጠቅላይ ሚኒስትሩ። የዲፕሎማቶች ዳግም ድልደራ ስራ ይከናወናል። ስለዚህ በአጠቃላይ እጅግ ፈጣን በሆነ መልኩ እየተለዋወጠ የሚገኘውን ክልላዊ፣ ዓለም አቀፋዊ እና አህጉራዊ ሁኔታ ጋር ተያይዞ የሀገራችንን የውጭ ግንኙነትና የዲፕሎማሲ ስራ ተሳትፎ እየጨመረ በመምጣቱ ኃላፊነታችንን በበቂ ለመወጣት የመዋቅር ማሻሻያ ማድረግ ያስፈልጋል። በዚህም ስራና ሰራተኛን የማገናኘት ስራ ነው መሰራት አለበት። ማን የተሻለ ቦታ ቢያገለግል ኃላፊነቱን በሚገባ ይወጣል፣ የውጭ ግንኙነት ስራውን የበለጠ ስኬታማ ያደርጋል በሚል የመዋቅር ማሻሻያ ስራ እንዲሁም አዲስ የሰራተኛ ድልድል ለማድረግ ዝግጅት እየተደረገ ይገኛል።
ለመሆኑ እነዚህ ወደ 90 የሚጠጉ በተለያዩ ሚስዮኖች ሲያገለግሉ የነበሩ የአገልግሎት ሰራተኞች ወደዚህ ሲጠሩ በምን መስፈርት ነው እነዚህ ብቻ የተጠሩት?
እንግዲህ እነዚህ ከአንደኛው የቆይታ ጊዜ ነው። እንግዲህ ቀደም ሲል እንደገለጽኩት የውጭ ጉዳይ ሚኒስቴር የሰመረት ጊዜ የተወሰነ ነው። ለምሳሌ በዲፕሎማት ደረጃ ዋና መስሪያ ቤት የሚሰራው 4 አመት ነው። በሚስዮኖችም ተመድበህ 4 አመት ትሰራለህ። የቆይታ ጊዜ የሚራዘምበት የራሱ የተለዩ ሁኔታዎች ልዩ ሁኔታ የሚራዘምበት ሁኔታ አለ እና በአጠቃላይ የሚኒስትር መስሪያ ቤቱ አሰራር አለ፣ ወጥ አሰራር
እና ያን ተከትሎ ነው የሚካሄደው ነው የሚሉኝ?
ትክክል።
እስካሁን ድረስ ለምን አልተካሄደም ታዲያ?
እንግዲህ አንደኛው ክፍተት በመዋቅር ማሻሻያው ላይ የታየው እሱ ነው። ጉለቶቻችን ናቸው ብለው ብናስቀምጣቸው ተገማች የሆነ የሰራተኛ ስምሪትና የጥሪ ስርዓታችን ጉለቶች ነበሩበት። እሱን ለማስተካከል የሚደረግ እርምጃ አካል ነው።
በአሁኑ ጊዜ እነዚህን የሚተኩ ሰዎች በችሎታቸውና በመሳሰሉት ተመርጠዋል ማለት ነው።
የሚጠበቀው ነገር እነሱን ሲመጡ እነሱን የሚተኩ ሰራተኞች ስምሪት ይደረጋል። እንግዲህ የሰራተኛ ድርድር ሲባል እኮ አንደኛው እሱ ነው መለስካቸው። ሰራተኞች ስራና ሰራተኛን እናገናኛለን ሲባል በዋናው መስሪያ ቤትም በሚስዮኖች።
በጣም አመሰግናለሁ።
እኔም አመሰግናለሁ፣ ጊዜ ስጥልኝ።
መለስካቸው አመሃውን ለዘገባው እናመሰግናለን። ወደ ተከታዩ ርዕስ ስንሻገር የ2012 ዲቪ ሎተሪ ከነገ ረቡዕ መስከረም 23 2011 ዓ.ም ጀምሮ ክፍት እንደሚሆን አዲስ አበባ የሚገኘው የአሜሪካ ኤምባሲ አስታውቋል። በሎተሪው ለመሳተፍ የሚፈልጉ አመልካቾች ለመመዝገብ ምንም አይነት ክፍያ ለማንም መክፈል የለባቸውም ሲል ነው ያሳሰበው ኤምባሲው። መለስካቸው አመሃ ዝርዝሩን ይዟል።
በኢትዮጵያ ዘመን አቆጣጠር ለ2012 በአውሮፓውያን ዘመን አቆጣጠር ደግሞ ለ2020 የሚውለው የዳይቨርሲቲ ቪዛ ሎተሪ ወይንም በአጽሮት አጠራሩ ዲቪ ሎተሪ የውድድሩ ስርዓት ከነገ በስቲያ ረቡዕ ጀምሮ ክፍት እንደሚሆን የኤምባሲው ምክትል ቆንስላ ጄኔራል ማናቭ ጄይን አስታወቁ። የውድድሩ ስርዓት የሚዘጋበትም ጥቅምት 24 ቀን 2011 ወይንም ኖቬምበር 6 2018 እንደሚሆን ተገልጿል። አመልካቾች ሁሉ ለማመልከት ማድረግ ያለባቸው በቀጥታ ወደ ኦፊሴላዊው የኢዲቪ ድረገጽ ገብተው በተመለከተው ጊዜ ውስጥ መመዝገብ ብቻ ነው። ይህንን ለማድረግ ምንም አይነት ክፍያ አይፈጸምም። ማንኛውም የዲቪ ሎተሪ ነጣ ለማንም ማስገኛለሁ የሚል አካል አጭርባሪ ወይንም አታላይ ነው ሲልም ኤምባሲው ያወጣው የጽሑፍ መግለጫ አጥብቆ ያስጠነቅቃል። የኤምባሲው ምክትል ቆንስላ ማናቭ ጄን ይህንኑ አብራርተዋል።
There is no cost again to submit an entry. The diversity visa entry is free to all.
ለዲቪ ለማመልከት የሚጠየቅ ምንም ክፍያ የለም። ለዲቪ ሎተሪ ውድድር መግባት ለሁሉም ነፃ ነው። እጣው የደረሰው ወይም የተመረጠ ሰው ግን ለቪዛው ማመልከቻና ቪዛውን ለማግኘት ክፍያ ይጠየቃል። ወደ ውድድሩ ለመግባት ግን ለማንም አካል ገንዘብ አይከፈልም። ማናቸውም ሶስተኛ አካል ገንዘብ ክፈሉ ብሎ ከጠየቀ የማጭበርበር አድራጎት ነው። የዲቪ እጣ አሸናፊዎች ብቻ የቪዛ ማውጫ ገንዘብ ዩናይትድ ስቴትስ ኤምባሲ ለቃለ መጠይቅ ወይም ለኢንተርቪው ሲቀርቡ ይከፍላሉ። ከዚያ ሌላ ምንም አይነት ክፍያ የለም።
መግለጫው ካተኮረባቸው ጉዳዮች ሌላው ደግሞ ምዝገባውን በተመለከተ ነው። ሕጉ የሚፈቅደው አንድ ማመልከቻን ለአንድ ሰው ብቻ ነው። አንድ አመልካች ከአንድ በላይ ማመልከቻ ቢያስገባ ከውድድሩ ውጭ እንደሚሆንም በጥብቅ ያስጠነቅቃል። እያንዳንዱ የዲቪ ሎተሪ አመልካች ማሟላት ያለበት ወይንም ያለባት የሥራ ልምድ ወይንም የትምህርት ደረጃ አለ። ቢያንስ አንድ አመልካች ከአንደኛ እስከ 12ኛ ክፍል ትምህርቱን በሚገባ ያጠናቀቀ መሆን እንዳለበትም የኤምባሲው መግለጫ ያስገነዝባል። ሚስተር ማናቭ ጄይን ይህን በተመለከተ አመልካቾች በመጨረሻ ቅሬታ እንዳይሰማቸው እያስጠነቀቁ የሚከተለውን ተጨማሪ አክለዋል።
Each diversity visa applicant must meet the education or work experience requirements.
እያንዳንዱ አመልካች የዲቪ እድል ለማግኘት የሚጠየቀውን የትምህርት ወይም የሥራ ልምድ ማሟላት ይኖርበታል። ቢያንስ የሁለተኛ ደረጃ ትምህርት ያጠናቀቀ መሆን አለበት ወይም ተመጣጣኝ የትምህርት ዝግጅት ሊኖረው ይገባል። ማለትም 12ኛ ክፍልን ማጠናቀቅ ወይም የኮሌጅ ዲግሪ ሊኖረው ይገባል። ቲቪት የቴክኒክና ሙያ ስልጠና ደረጃውን አያሟላም። 10ኛ ክፍል አጠናቆ ወደ ቲቪት መሄዱ ከፍተኛ ሁለተኛ ደረጃ ትምህርት ማጠናቀቅን ወይም የኮሌጅ ዲግሪ መያዝን አያክልም።
የአሜሪካ ኤምባሲ በሰጠው በዚህ መግለጫ ማንኛውም አመልካች እውነተኛውን መረጃ መስጠት እንደሚገባ በጥብቅ አሳስቧል። የተሳሳተ መረጃ መስጠት እስከ መጨረሻ ወደ ዩናይትድ ስቴትስ የመግቢያ ቪዛ ሊያስከለክል እንደሚችልም ያስጠነቅቃል። የዩናይትድ ስቴትስ መንግሥት በየዓመቱ 50,000 የሚሆን የዳይቨርሲቲ ቪዛ በዓለም ለሚገኙ የተለያዩ አገሮች ዜጎች ያዘጋጃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ25 እና ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን።
ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከታተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም የእጅ ስልካችሁ voa.horn.mobi ላይ ታገኛላችሁ።
ለሞባይል ስልካችሁ፣ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ29 ደቂቃ ሆኗል።
አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን።
በነጻው የስልክ መስመር ከደረሱን አስተያየቶቻችሁ ጥቂቱን እናስቀድም።
አሎ ቪኦኤ እንደምን አላችሁ? እኔ ዘወትር አድማጫችሁ ነኝ። ከደቡብ አውስትራሊያ ነው የምደውለው። ቅርብ ቀናት ውስጥ አንድ ኢትዮጵያዊ ሳይንቲስት ከማንጎ ልጣጭ አንድ ነገር ፈልስፈው አግኝተው በአውስትራሊያ ሚዲያዎች ከፍተኛ መነጋገሪያ ሆኗል። ስለዚህ የማካችሁ ለሀገራችን ሊጠቅም ስለሚችል በዚህ ጉዳይ ላይ ትንሽ ዘገባ ብታቀርቡ ጥሩ ይመስለኛል። አመሰግናለሁ። የተመራማሪው የሳይንቲስቱን አድራሻ እና ስም ከሚዲያ ሊንክ ጋር አያይዤ በፌስቡካችሁ እልክላችኋለሁ። አመሰግናለሁ።
ጠናት ሚዲያዎች የዘወትር አድማጫችሁ ስለ ኢትዮጵያ በተመለከተ በምታቀርቡት ነገር ሁሉ ደስተኛ ነኝ። በዚህ ሳምንት ውስጥ ትዝታ አቶ ገርባንና አንዷለም ባቀረቡት አስተያየት ላይ አንዷለም በእውነት ነው ልቤ ይነካል እና በሚያቀርባቸው ነገሮች በሙሉ ቃላት የለኝም። የዘር ፖለቲካ የመጨረሻ ቆሻሻ ነገር ነው። ሰው ስለ ሰው ነው ማሰብ ያለበት። ሰው ሰው መሆኑ መከበር አለበት። ማናችንም ብንሆን ለመልካም ነገር መዘጋጀት ነው ያለብን። ኢትዮጵያ ልትድን የምትችለው ሰው ሰው በመሆኑ ማሰብ ስንችል ብቻ መሆኑን እንዲታወቅልኝ በትህትና ጠይቃለሁ። አመሰግናለሁ።
ትዝታ ያቀረብሽውን በቀለ ገርባንና አንዷለምን ውይይት አድምጫለሁ። በጣም ኢንተረስቲንግ ነው፣ ደስ የሚል ነበረ። ከሁለቱም የሰማነው መልስ በጣም ቆንጆ ነው። ይሁንና እኔ በቀለ ገርባ ኢኖሰንት ሰው ነው ብዬ የምገምሰው ነበርኩኝ። ለሱ መፈታትም የኢትዮጵያ ሕዝብ ጮዋል። ለሱ ብቻ ሳይሆን በአላግባብ የታሰሩት ሰው ኢትዮጵያን እንዲፈቱ የኢትዮጵያ ሕዝብ ብዙ ጮዋል። በእሳት ላይ የሚከፈቱት ዘመቻ ፌር ያልሆነ ዘመቻ ነው። እነሱ በሚገባ ተጠቅመውበታል በዚህ ሬዲዮ ጣቢያና ቴሌቪዥን። ኤንድ የት የእሳትም ደግሞ በየስርቻው እየገባ የኦሮሞ ህዝብ የደረሰበትን ግፍና በደል ሲዘግብ እንደነበረ የሚታወቅ ነገር ነው። ዛሬም የተቹት ነገር ቢኖርም ደግሞ ትክክለኛውን ሀቁን አስመርኩዘው ነው አስረግጠው ነው የተናገሩት። ለዛ ግን ቅን መልስ መስጠት ይገባ ነበር። ቶ በቀለ ሊዘለው ነበረ መልሰሸዋል።
አስተያየቶቻችሁን ያደረሳችሁን በሙሉ እናመሰግናለን። ሌሎቻችሁም ተዘዋዋሪ የስልክ መስመራችን እናስታውስ፣ 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጹ መሳሪያ መሰረት አኖሩልን። በኢሜይል ለሚቀናችሁ ደግሞ አድራሻችን horn@voanews.com ነው።
የምሽቱ አየር ስርጭት ፕሮዲሰር ንጉሱ ታምሬ ነው። የዌብና የማህበራዊ መገናኛ ፕሮዲሰራችን አበባየሁ ገበያው ነች። የዜና ትንታኔው መጽሔት አስተያየታችሁም የሚሰናዱበት ክፍለ ጊዜ ተጠናቀቀ። ሙዚቃ እንጋብዛችሁ።
ጎሳዬ ተስፋዬ ነው አራዳ የሚለውን ዜማ የምጫወት ነው።
Sasa, and yes,
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። ጎሳዬን ነበር አራዳን የተጫወተልን እናመሰግናለን። አሁን ወደ ቀዳሚው የሁለተኛው አጋማሽ ስርጭት እንለፍ። ለቡራዩ ጉዳተኞች የተላከ እርዳታ
በቡራዩ ሁከት ጉዳት ለደረሰባቸው ዜጎች እርዳታ የሚውል ከ13 ሚሊዮን ብር በላይ በውጭ ከሚኖሩ ኢትዮጵያውያን ማስተባሰቡን ዓለም አቀፍ ትብብር ለኢትዮጵያውያን መብት የሚባለው ድርጅት ገልጿል። እንቅስቃሴው ኢትዮጵያውያን ለኢትዮጵያውያን እንደሚቆሙ የታየበት ነው ብሏል የድርጅቱ መሪ አቶ ታማኝ በየነ። መለስካቸው አምሃ ዝርዝር አለው።
ዓለም አቀፍ ትብብር ለኢትዮጵያውያን መብት ወይንም Global Alliance for The Rights of Ethiopians የተሰኘ ግብረ ሰናይ ድርጅት በቅርቡ በቡራዩ ከተማ ተፈጥሮ በነበረው ግጭት ለተጎዱ ኢትዮጵያውያን ከ13 ሚሊዮን ብር በላይ ከኢትዮጵያ ውጭ ከሚኖሩ ወገኖች ማሰባሰቡን ገለጸ። የድርጅቱ መስራች እውቁ የኪነ ጥበብ ሰውና አክቲቪስት አቶ ታማኝ በየነ እንዲሁም በሀገር ውስጥ ለዚሁ ተግባር ከተቋቋመው ኮሚቴ ጋር ሆኖ በሰጠው ጋዜጣዊ መግለጫ ይህንን ገንዘብ ለማሰባሰብ ብዙ እንዳልተሰራ አስታውሶ ይህንን ብሎ ነበረ።
ኢትዮጵያዊነት መውደቅ አለመውደቁን የምናሳይበት ደቂቃ ነው በሚል ስሜት በውጭ የሚኖረውን ኢትዮጵያዊ ጥሪ አድርጌ ነበር። እስከዛሬ በውጭ ያለው ኢትዮጵያዊ እንደዚህ በልክ ተነሳስቷቸው አላውቅም። በጣም በአፋጣኝ በሆነ ሁኔታ ምላሹን ሰጥቷል። ያ ምላሽ እኛ የምናስበውን ይህንን የቡራዩና አካባቢ ችግር ይፈታል አይደለም፣ ወገን እንዳላቸው ግን አሳይቷል። ኢትዮጵያውያን ወገኖች ከኋላቸው እንዳሉ ይሄ ነው።
አሁን የተገኘው ገንዘብ ምን ያህል እንደሆነም ይፋ አድርገዋል።
አንዘጋው የእርዳታውን እንትን አሁን ግን የሚያሳየኝ 486,783 የአሜሪካን ዶላር ተሰብስቧል። ይሄ በውጭ በምኖረው ኢትዮጵያውያኖች የመጀመሪያው ነው። ከዚህ በላይ ግን መሆን እንደሚችል ይሄኛውን ፕሮጀክት በማሳካት የተሻለ ነገር መስራት እንደሚችል አምናለሁ። ህብረተሰቡን በተለያየ ምክንያት እንደ ኢሳት አይነቶቹን ሚዲያዎች ለማቋቋምና ተቋቁሞን 8 ዓመት እንዲጓዝ በመላው ዓለም ስዘዋወር የህብረተሰቡን ስሜት አይቼዋለሁ። ሰርተን ካሳየነው መርዳት የሚችል አቅም ያለው ጥሩ ልብ ያለው ኢትዮጵያዊ ነው በውጭ ያለውና ከዚህ የተሻለ እናደርጋለን።
ይህ አሁን የተገኘው ገንዘብም ሆነ ወደፊት የሚገኘው ገንዘብ ለቡራዩ ተጎጂዎች ጊዜያዊ ችግር መፍቻና ማቋቋሚያ ይሆን ዘንድ በኮሚቴው ቁጥጥር ስር ሆኖ ልዩ የባንክ ሂሳብ መከፈቱም ተገልጿል። ገንዘቡን በመንግስት ወገን የሚቆጣጠረውም የብሔራዊ የአደጋ ስጋት ሥራ አመራር ኮሚሽን መሆኑም ታውቋል። የኮሚሽኑ ምክትል ኮሚሽነር አቶ ዳመነ ዳሮታ ገንዘቡን ከአቶ ታማኝ እጅ ተቀብለዋል። በመጨረሻም በሀገር ውስጥ ላሉ በጎ አድራጊዎች በኢትዮጵያ ንግድ ባንክ የተከፈተውን የሂሳብ ቁጥር አቶ ታማኝ በየነ ይፋ አድርጎታል።
ኮሜርሻል ባንክ ኦፍ ኢትዮጵያ ሼል ዴፖርት አቁታላችሁ፣ እዛ ነው ብራንቹ። አካውንት ነበሩ 1-000-258-694-736 አንዴ ልትገመው 1-000-258-694-736 ይሄ ኮሜርሻል ባንክ ሼል ዲፖ ያለው ነው።
ዓለም አቀፍ ትብብር ለኢትዮጵያውያን መብት ከተቋቋመ 5 ዓመት እንዳለፈው እና በኢትዮጵያ ውስጥ በተለያዩ ስፍራዎች በዜጎች ላይ የደረሰውን ጉዳት ለማቃለል የተቻለውን ሁሉ ሲሰራ እንደቆየም በጋዜጣዊ መግለጫው ላይ ተመልክቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዚህኛውም ዘገባው እናመሰግናለን። ዛሬ መለስካቸው በርከት ያሉ ዘገባዎችን ያደረሰን ዜርስትልን። የአማራ ዲሞክራሲያዊ ፓርቲ ኢዴፓ አዴፓ ይቅርታ አድማጮች፣ የአማራ ዲሞክራሲያዊ ፓርቲ አዴፓ 12ኛ ድርጅታዊ ጉባኤውን አቶ ደመቀ መኮንን ሊቀመንበር፣ አቶ ገዱ አንዳርጋቸውን ምክትል ሊቀመንበር አድርጎ በመምረጥ ዛሬ እኩለ ቀን ላይ ጉባኤውን ማጠናቀቁ ተገልጠዋል። ጉባኤው 65 የማዕከላዊ ኮሚቴ አባላትን የመረጠ ሲሆን ከነኚህም ውስጥ 11 ሴቶች መሆናቸው ተገልጠዋል። ከ65ቱ የማዕከላዊ ኮሚቴ አባላት ውስጥ 44ቱ አዳዲስ ሲሆኑ ቀሪዎቹ ነባሮች መሆናቸውን ተመልክቷል። ከነኚህ በተጨማሪ 13 የድርጅቱ አስፈጻሚና 9 የኢህአዴግ ስራ አስፈጻሚ አባላቶችንም መምረጡ ተገልጧል። ቆየት ብለን ሙሉ ዘገባው እንደደረሰ እናቀርባለን። አድማጮች፣ አሁን ተከታዩ ከኢትዮጵያ የሳተላይት ቴሌቪዥንና ሬዲዮ ኢሳት ስራ አስኪያጅ ጋር ወደ ተደረገ ቃለ ምልልስ የሚወስደን ይሆናል።
ባለፈው ቅዳሜ በኢትዮጵያ ወቅታዊ ሁኔታ ላይ ባሰራጨነው ውይይት ከተሳታፊዎቹ አንዱ የነበሩት አቶ በቀለ ገርባ ኢሳትን የኢትዮጵያ የሳተላይት ቴሌቪዥንና ሬዲዮ የዜና ማሰራጫን በስም ጠርተው ህዝብን ከህዝብ በማጋጨት ከሰዋል። የኢሳት ማኔጂንግ ኤዲተር አቶ አበበ ገላው አቶ በቀለ የተናገሩት እርምት እንደሚያስፈልገው ገልጸው እድል እንዲሰጣቸው ጠይቀዋል። በዚህ መሰረት የፕሮግራም አዘጋጅ ተስታበላቸው አነጋግራቸዋለች። ቀጥሎ ይቀርባል።
የኢሳት ማኔጂንግ ዳይሬክተር አቶ አበበ ገላው ናቸው። ወደ ውይይቱ።
አቶ አበበ ገላው የኢሳት ማኔጂንግ ዳይሬክተር፣ በጣም ነው የማመሰግነው። እንግዲህ ባለፈው ቅዳሜ ያስተላለፍነው ውይይት አንዱ የውይይት ተሳታፊ አቶ በቀለ ገርባ አንድ ሁለት ቦታ ላይ ነው በውይይቱ ስለ ኢሳት ስም ያነሱት። አንድ አጠር ያለ አለ፣ መጀመሪያ እሱን አሰማሃለሁ፣ ከዛ በኋላ ደግሞ ረዘም ያለውን አሰማሃለሁ።
ወዲያው በሚዲያ ይህን ያህል ሰዎች እንዲህ በእንዲህ እንዲህ አይነት ሁኔታ በኦሮሞ በቄሮዎች እንዲህ አይነት ነገር ተደርጓል የሚል ነገር በዜና ማሰራጫ በተለይም ደግሞ አሁን ኢሳት ብለን በጠቀስነው ሚዲያ አማካኝነት እየተራገበ ሲሄድ ሶስቱም የተቀናጀ ነው፣ ከአንድ አካባቢ የመነጨ ነው፣ አንድ የፖለቲካ ድርጅት የሚመራው ነው የሚል እምነት አደረብን።
እንግዲህ አቶ አበበ፣ ከዛ ደግሞ ወደ መጨረሻ ላይ በውይይታችን ውስጥ ዘርዘር አድርገው ሲያስረዱ እንዲህ አሉ።
አሁን እኛ ስሙን ጠቅሰን ያነሳ ነው ሚዲያ ወገንተኛ አይደለሁም ብሎ ቢልም እንዴት አይነት ወገንተኛ እንደሆነ ለአድማጭ ለኢትዮጵያ ሕዝብ መተው አስፈላጊ ይመስለኛል። ይሄ ሚዲያ የሚያስደስታቸው ሰዎች እንዳሉ እናውቃለን። ነገር ግን በአንጻሩ ደግሞ እጅግ በጣም የማይረኩበት ወይንም ደግሞ የሚቃወሙ ኢትዮጵያውያን እንዳሉ ሚዲያ ተቋሙ ያውቅ እንደሆነ አላውቅም። ግን አንድ ነገር ጠቅሼ ለማለት ያህል ከዚህ በፊት ለምሳሌ ኦሮሞን ትግልና ቄሮዎችን በተመለከተ ያቀረባቸው ቪዲዮዎች አሉ። የሐሰት ቪዲዮዎች ሌላ ቪዲዮ አስገብቶ ሌላ ዘፈንና ሌላ እንትን አስገብቶ ህዝቡን ለመቀስቀስና ወደ ከፍተኛ ግጭት ለመውሰድ ያደረገው ጥረት ህዝባችን ራሳችንን የምናውቀው ነው። በኋላ በአንዱ ጉዳይ ላይ ይቅርታ እንደጠየቀም ይታወቃል። ነገር ግን ይቅርታ ያልጠየቀባቸው ሌሎች ነገሮችም አሉ። የግለሰቦችን ስም ከማጥፋት ጀምሮ በቡድኖችና በህዝቦች ላይ የሚያደርገው ዘመቻ ቀላል አይደለም። አንድ ትንሽ ምሳሌ ጠቅሼ ልለፍና ትንተና ወይም ትኩረት በሚለው ፕሮግራማቸው ሲያቀርቡ ስላወጣ ነው መግለጫ፣ ድርጅቶች ናቸው መግለጫውን ያወጡት። ነገር ግን ቀኑን ሙሉ ለምሳሌ ታሊ አድርጌ 22 ጊዜ የኔን ስም አቶ በቀለ ገርባ ብለው የኔን ስም 22 ጊዜ አንስተው አብጠልጥለው እንደፈለጉ አድርገው ቀኑን ሙሉ ሲሰድቡኝ ውለዋል ተቀባብለው። እና ይሄ ምን አይነት ሚዲያ ነው? ማንን ነው? ከኔ ጀርባሴ ያለ ሰው ማን አለ? የኔስ ደጋፊ ይኖር ይሆን አይኖር ይሆን? ይህንን ያውቁ። ራሴን መከላከል በማንችልበት ሁኔታ ይህን ያህል በአንድ ሰው ላይ ዘመቻ ማድረግ አስፈላጊነቱ ምንድን ነበረ የሚለውን ብንመለከት፣ ነገር ግን ከግለሰብ ስምና ዝና የበለጠ ህዝቦችን ማጋጨቱ ደግሞ ኢሞራላዊና ህገወጥ ስለሆነ ይሄ ይቁም፣ አይገባም፣ ትክክል አይደለም የሚል መግለጫ ነው ያወጣ ነው። ግን ይሄ ሚዲያ ፈጽሞ ታማኒ ነው ለማለት ወይንም ደግሞ ኢትዮጵያን ህዝብ እያገለገለ ያለ ሚዲያ ሳይሆን ህዝቦችን ለማጫረስ ሆን ብሎ አቅዶ እየሰራ ያለ ሚዲያ ነው።
ትልቅ ክስ ነው። አቶ አበበ ገላው አንተ መልሱን ስጠን።
በመጀመሪያ አቶ በቀለ ገርባ፣ እኔ በበኩሌ ያለኝን ክብር እገልጻለሁ። የተናገሩት ነገር ትክክል ባይሆንም አቶ በቀለ ማንም በማይክደው ሁኔታ ትልቅ ትግል ያደረጉ ኢትዮጵያዊ ናቸው። ለእርሳቸውም እኛ ትልቅ ክብር ነው ያለን። ስለዚህ
ይሄንን በመጀመሪያ ላስረግጥ እፈልጋለሁ። የሁንና ግን ያቀረቡት መረጃ የሳትን በተመለከተ አንደኛ ስሜታዊ የሆነ ይመስለኛል። ከዚህ በፊት እንግዲህ የወጣ የተሰጠ መግለጫ ነበረ በአምስት የኦሮሞ ድርጅቶች ነን የሚሉ ያወጡት የጋራ መግለጫ። በዛ ላይ ኢሳት ተነስቷል። የተነሳውም ጠላት ተደርጎ ነው። ይሄ አግባብነትም የለውም ትክክልም እንዳልሆነ እኛ በተደጋጋሚ የገለጽንበት ሁኔታ አለ። እንግዲህ በአሜሪካ ድምጽ ሬዲዮ በቀረቡበት ጊዜ እንደ ቅሬታ የምናነሳው ጉዳይ ምንድን ነው? ሚዛናዊ ባልሆነ መንገድ ነው የቀረበው ክስ ሲቀርብ። ለዛ ክስ አንደኛ መረጃ ማቅረብ ሊጠየቁ ይገባ ነበረ። ይህ አሁን የኢሳት የሚሰራው ስራ ይፋና በአደባባይ ማንም የሚያውቀው ነው። እኛ ተክተን እሳቸው እንዳሉት ህዝብን ከህዝብ ለማጋጨት የምንሰራ ሚዲያ አይደለንም። በእርግጥም ኢሳት ለኢትዮጵያ ህዝብ ትልቅ አቅም የፈጠረ የጭቁኖች ድምፅ አድርገን ራሳችን የምናየው፣ ይሄ ደግሞ የኦሮሞን ህዝብም ይጨምራል። እሳቸውም አቶ በቀለ ገርባም እስር ቤት በነበሩ ጊዜ ከማንም በላይ እንዳይረሱ የእሳቸውንም ኢፍትሐዊ የሆነ እስርና በእስር ቤት ይደርስባቸው የነበረውም ሰቆቃ አጉልቶ ሲያሳይ የነበረው ኢሳት ሚዲያ ነው። ይሄ እንግዲህ የታወቀ ሀቅ ነው። አሁን ወደ አነሱት ጉዳይ ለመመለስ ያህል ድርጅታችን ኢሳት እሳቸው እንዳሉት አይደለም። በተለይ የቄሮን ስም አንስቶ ያለአግባብ ያጠፋበት ሁኔታ አለ። እኛ ቄሮ ይሄን ወንጀል ሰራ ብለን ያቀረብንበት ነገር የለም። ከዚህ በፊት በመንግስት ሚዲያዎች የቀረቡ ክሶች ነበሩ። በቄሮ ስም የሚል በቄሮ ስም በተደጋጋሚ በተለይ በኦሮሚያ ክልል ውስጥ የቄሮን ስም እየተጠቀሙ ወንጀል የፈጸሙ ሰዎች እንደነበሩ የተነሳበት አለ። ያ እንግዲህ በኢሳት ቀርቧል፣ ጥያቄ የለውም። ግን
እዚች ላይ ቆም አድርጌ ከካሜሩን የመጣ ከምዕራብ አፍሪቃ የመጣ ቪዲዮ የሰው ቀብር ሲያሳይ እዛ ላይ ደግሞ ቄሮ የሚጨፍርበት ኢሳት አስተላልፏል የሚል ነገር ግን ይቅርታ ጠይቆበታል የሚል አለ። በዚህ ባለፈው በቡራዩ ደግሞ ያው ቄሮ የጋሞን ተወላጆች ገሏል ከሚል በተጓዳኝ ጉዳዩን ለመመርመር እንደ ሚዲያ እንግዲህ ግጭቱ እንዴት ተቀሰቀሰ፣ እንዴት ነው እዛ ቦታ የደረሰው፣ ከኦሮሞ በኩልስ የተጎዳ አለ ወይ የሚል ዘገባ ኢሳት አቅርቧል። ምክንያቱም አሁን በዚሁ ቅዳሜ በቀረበው ውይይታችን ንብረት እንደወደመ በኦሮሞ ስም ያሉ ባንኮች፣ ትምህርት ቤቶች፣ ሱቆች፣ የልብስ መደብሮች እንደወደሙ እና ሰልፍም እንደነበረ እዛ ሰልፍ ላይም ደግሞ ከአዲስ አበባ ውጡ ተባለ ብለው ሲናገሩ ነበርና ኢሳት ይሄንን አገናዝቦ ነው ስለ ቡራዩ ግድያ ዘገባ ያቀረበው።
ቪዲዮውን በተመለከተ ቀደም ብሎም እንደጠቀሽው ይሄ አንደኛ እኛ የሰራ ነው ቪዲዮ አይደለም፣ በሶሻል ሚዲያም በስፋት የተሰራጨ ቪዲዮ ነው። ይሁንና ግን ኢሳት ላይ መቅረብ የለበትም ነበረ። በወቅቱ ያቀረቡት ሰዎች በችኮላ በደንብ ሳያጣሩ ያንን ቪዲዮ ለቀቁ። እኛ ለዚህ ኃላፊነትም ወስደን በይፋም ይቅርታ ጠይቀናል። ይሄንንም ደግሞ ያደረጉት የኛ የስራ ባልደረቦችንም ማስጠንቀቂያ ሁሉ ሰጠናል። ለምን ታይቶና አንድ መረጃ ሲመጣ ታይቶና ተመርምሮ ተፈትሾ መቅረብ እንዳለበት የእኛም ፖሊሲ ግልጽ በሆነ ሁኔታ ያስቀምጣል። ያ ፕሮሲጀር አልተከተለም ነበረ ያ ቪዲዮ ሲቀር። ስለዚህ ያ ቪዲዮ ትክክልም አለመሆኑን እኛም ማምነንበት በይፋ ወተን ይቅርታ የጠየቅንበት ሁኔታ ነው ያለው። ከዛ በተረፈ ይሄ የባንዲራን በተመለከተ የኦነግን መግባት ተከትሎ ከባንዲራ ጋር በተያያዘ ሁኔታ በአዲስ አበባ ውስጥ ግጭቶች እንደነበሩ ይህንን ዘግበናል። እነዚህ ግጭቶች ዋና መንስያቸው የባንዲራ ጉዳይ ነው። አሁን ይሄ የዘር ጉዳይ ተደርጎ ታየ እንጂ የባንዲራ ግጭት እንደሆነ ነው እኛ የምናውቀው ባለን መረጃ መሰረት። ከዛ በተረፈ በግጭቱ ወቅት የተለያዩ መፈክሮች የሚሆኑ የተለያዩ ጥቃቶች እየተሰነዘሩበት ሁኔታ እንዳለም ገልጸናል። ይሄ ግልጽ በሆነ ሁኔታ የተቀመጠ ነገር ነው። ግን በተባለበት ይሄ በተለይ የቡራዩን በተመለከተም እንደዚሁ ዘገባ አቅርበናል። ያ ዘገባ መሰረት ያደረገው በአካባቢው የተፈናቀሉትን ሰዎች ቃለ ምልልስ አድርጎ የተሰራ ነው። ለወደፊት ደግሞ የበለጠ መርምረን እርግዳው አሁንም በምርመራ ላይ ያለ እንደሆነ
አቶ አበበ እዛች ላይ ጋዜጠኛ ለጋዜጠኛ ያ ዘገባ ሚዛናዊ የሁሉንም ድምጽ ያካተተ እንግዲህ እንደምታውቀው አንድ ተጎጂ ማህበረሰብ ጋር ሄደህ ስራ በመትሰራበት ጊዜ ያ ማበረሰብ በጣም ስሜቱ የተነካ የቆሰለ እርግጥም ደግሞ የቡራዩ በጣም አስተቃቂ ስለነበረ ከዛ የተረፉ ሰዎች የሚናገሩት በሌላ በኩል ሚዛናዊ የሚሆንበትን ወይንም ደግሞ ሁለገብ ሆኖ ሁሉንም የነበረውን ሁኔታ የሚገነዘብበት ዘገባ ቀርቦ ነበር ወይ ለማለት ነው።
እኔ ዘገባው ላይ ችግር አለ ብዬ አላምንም። ለምንድን ነው የማታምነው ብትይኝ፣ በአንድ በኩል ቀደም ብሎ ማንችም እንዳልሽው ተጎጂ የሆኑ ከአካባቢ የተፈናቀሉ ሰዎች ናቸው በዋናነት መረጃ ለኢሳት የሰጡት። ኢሳትም እነዚህን ሰዎች ቃለ ምልልስ አድርጎላቸዋል። ከዛ በተጨማሪ ደግሞ ፖሊስ አጣርቻለሁ ጉዳዩንም እየመረመርኩ ነው ያለበትንም እንደዚሁ አቅርበናል። ማጣራትም ያለበት ፖሊስ ነው በዋነኛነት። ከዛ በተረፈ ወደ አካባቢው የሰው ኃይል አላክንም። ወደፊት ግን ልከን የበለጠ አጣርተን እናቀርበዋለን። ይሄ እንግዲህ ማንም ሚዲያ የአቅሙን ያህል ነው የሚሰራው። ጉዳዩን በተመለከተ ግን አሁንም ወደፊት ብዙ ሊሰራበት የሚችል ነገር ነው። ዞሮ ዞሮ ግን ትልቁ ቁም ነገር ምንድን ነው? አሁን ኢሳት በጠላትነት ሊፈረጅ የሚችል ሚዲያ እንዳልሆነ መቼም ሁላችንም እናውቃለን። ስህተቶች አይሰራም ማለት አይደለም። የአሜሪካ ድምጽ ሬዲዮም ይሳሳታል፣ ኢሳትም ይሳሳታል፣ ሲኤንኤንም ይሳሳታል። የትላልቅ የተባሉት ሚዲያዎችን ሁሉ ይሳሳታሉ። ሲሳሳቱ እርምት ያደርጋሉ በተሳሳቱባቸው ጉዳዮች። አሁንም አደባባይ ወጥቶ አንድን ሚዲያ ከመወንጀል በፊት ይሄ ሚዲያ እዚህ ጋር ስህተት ሰርቷልና እርምት እንፈልጋለን ተብሎ ነው የእርምት ጥያቄ ነው ሊቀርብ የሚገባው ለሚዲያ እንጂ የህዝብ ጠላት አድርጎ መፈረጅ በምንም አይነት ሁኔታ ትክክልም አይደለም፣ አያሰራም። ወደፊትም ደግሞ ሁላችንም ለምናልማት ሁሉም ኢትዮጵያዊ በእኩልነትና በጋራ የሚኖርባትን ኢትዮጵያ ለመፍጠር በሚደረገውም ትግል ደግሞ ይሄ አይነት አካሄድ የበለጠ ነገሮችን አስቸጋሪ ያደርገዋል እንጂ ለማንም ጠቀሜታ የለውም። አቶ በቀለም ደግሞ እንዳሉት የኢሳት ዋና ዓላማ ህዝቦችን ማጋጨት አይደለም። ኢሳት ለረጅም ጊዜ እንግዲህ 8 ዓመት ያህል የኢትዮጵያን ህዝብ ምን ያህል እንዳገለገለው ማንም የሚያውቅ ነው። ቅሬታ የሚኖራቸው ወገኖች ይኖራሉ። ሁሉንም ልናስደስት አንችልም። እኛም ደግሞ ለማስደሰት አይደለም ይሄንን ስራ የምንሰራው። ይሁንና ግን በርካታ የሆኑ መረጃዎች በየዕለቱ በኢሳት በኩል ለህዝብ ይደርሳሉ። ከነዚህ መሀል ችግር ያለባቸውም ቢኖሩ አግባብ ባለው ሁኔታ እነዚህ እርምት መጠየቅ ነው ተገቢው ነው እያልን ያለ ነው።
አቶ አበበ ገላው የኢሳት ማኔጂንግ ዳይሬክተር አመሰግናለሁ። ለወደፊትም እንዳልከው የማይሳሳት ሚዲያ የለም። ዋናው ግን ከስህተት አርመን በትክክል ለመስራትና ህዝብን በቅንነት ማገልገል ነውና ሁላችንም እንሳሳታለን ለማለት ነው። ከተሳሳትንም ደግሞ እናርማለን። እና ስለ ጊዜ
በዚያ ጋጣሚ አንድ መልእክት እንደው እድል ከሰጠሽኝ አሁንም ይሄን በተመለከተ ማለት የምፈልገው ነገር ምንድን ነው? ቅሬታ ማንም ሰው ሲኖረው በኢሳት ላይ በራችን ክፍት ነው። ስልክ ሊደወልን ይችላል፣ ኢሜይል ሊደረግልን ይችላል። ባለው መድረክ ሁሉ እኛን በተለይ ከማኔጅመንቱም ከኤዲተሮቹም ጋር ተነጋግሮ እርምት እንዲደረግ መጠየቅ ያስፈልጋል። እኛም ደግሞ ለዛ ዝግጁ ነን።
እሺ፣ በጣም ነው የማመሰግነው ስለ ጊዜ።
አመሰግናለሁ ትዝታ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ ዩናይትድ ስቴትስና ናይጄሪያ እንደ አውሮፓውያን አቆጣጠር በ2015 ዓ.ም በተፈራረሙት የሁለትዮሽ የልማት ግቦች ተራድኦ ስምምነት የተዘረዘሩትን ግቦች ናይጄሪያ ትመታ ዘንድ ተጨማሪ እርዳታ መስጠቱን አስታውቋል። የ25 ሚሊዮን ዶላር ተጨማሪ እርዳታው የናይጄሪያ የክፍላተ ሀገር መንግስታት ግልጽነትን ለማዳበርና ሙስናን ለመዋጋት የታቀደውን የሀገሪቱን የግልጽ መንግስት አጋርነት ለማጠናከር የገቡትን ቃል ተግባራዊ እንዲያደርጉ በማገዝ መልካም አስተዳደርን ለማጠናከር እንደሚውል ርዕሰ አንቀጹ አውስቷል። ተጨማሪ 1.5 ሚሊዮን ዶላር ደግሞ በዩናይትድ ስቴትስ ፕሬዝደንታዊ አጣዳፊ የጸረ ኤድስ መርሃ ግብር ፔፕፋር አማካይነት በተወሰኑ የናይጄሪያ ክፍላተ ሀገር የህዝብ ጤናና ትምህርት እንዲሻሻል ለመርዳት ይውላል ብሏል። አያይዞም የዩናይትድ ስቴትስ መንግስት በአምስት ዓመቱ የልማት ግቦች ስምምነት እስካሁን የሰጠው እርዳታ 1.1 ቢሊዮን ዶላር መሆኑን ርዕሰ አንቀጹ አክሏል። USAID የናይጄሪያ የጤና ጥበቃ ስርዓት እንዲሻሻልና አጠቃላይ ህዝቡ የሚያገኘው አገልግሎት ተደራሽነት እንዲጎለብት ከሀገሪቱ የጤና ሚኒስቴር ጋር ሆኖ በመስራት ላይ እንደሚገኝ ገልጿል። የልማት ተራድኦ ድርጅቱ ከሌሎችም በርካታ የናይጄሪያ የመንግስት ተቋማት ጋር በትብብር እንደሚሰራ ነው ያከለው። የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ተጠባባቂ ሚሽን ዳይሬክተር ኤሪን ሆለረን ሲናገሩ በአፍሪካ ከፍተኛው የህዝብ ብዛትና ኢኮኖሚ ያላት ናይጄሪያ በአህጉሪቱ የወደፊት ዕጣ ፈንታ ላይ ከፍተኛ አንደምታ ያላት መሆኑን ዩናይትድ ስቴትስ ታምንበታለች ካሉ በኋላ ዩኤስኤአይዲ ናይጄሪያ ያሉባትን የልማት ፈተናዎች እንድትወጣ ከመንግስቷና ከህዝቧ ጋር በአጋርነት መስራቱን ይቀጥላል ሲሉ የተናገሩትን ጠቅሶ የዛሬው ርዕሰ አንቀጽ ጽሑፉን አጠቃልሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን የዜና ማጠቃለያ እናነባለን። የዩናይትድ ስቴትስ ፌዴራል ምርመራ ቢሮ ለሀገሪቱ ጠቅላይ ፍርድ ቤት አባልነት በታጩት ብሬት ካቫኖ ላይ የጀመረው የወሲብ ጥቃት ምርመራ በወጣትነታቸው ጊዜ ኃይለኛ የአልኮል ጠጪ ነበሩ ወደሚለው ክስ ሰፍቷል። ዶክተር ክርስቲን ብሌዝፎርድ እንደ አውሮፓ አቆጣጠር በ1982 ዓ.ም ሁለቱም የሁለተኛ ደረጃ ተማሪዎች እያሉ ካቫኖ የወሲብ ጥቃት ፈጽሞብኛል በሚል ለሕግ መወሰኛ ምክር ቤት የፍርድ ኮሚቴ አባላት ቃላቸውን ሰጥተዋል። ካቫኖ በበኩላቸው አላደረግኩም በሚል የማስተባበያ ቃላቸውን ለኮሚቴው አሰምተዋል። ከኃይለኛ ጠጭነታቸው የተነሳ ስካሩ ከበረደላቸው በኋላ ያደረጉትን አያውቁም ነበር የሚለውንም ክደዋል። ይሁንና ተማሪዎች እያሉ ጓደኛቸው የነበሩ ቻድ ሎሪንግተን ኃይለኛ ጠጭ እንደነበሩና በሚጠጡበት ወቅት ንዴታማና ኃይል ተጠቃሚ እንደነበሩ ተናግረዋል። የዩናይትድ ስቴትስ ወታደራዊ ኃይል በደቡባዊ ሶማሊያ በከፈተው ጥቃት ቢያንስ 9 የአልሸባብ ሚሊሻዎች መግደሉን ገልጿል። ጥቃቱ የተከፈተው በመንግስት ኃይሎች ላይ የአማጽያን ጥቃት ከተፈጸመ በኋላ ነው ተብሏል። አፍሪካ ኮማንድ የተባለው የዩናይትድ ስቴትስ እዝ በገለጸው መሰረት ቢያንስ 1 የአልሸባብ አማጺ በአየር ጥቃቱ ቆስሏል። ጥቃቱ ትላንት የተከፈተው ከሶማሊያ መንግስት ጋር በመተባበር ነው። ኪስማዩ ከተባለችው ደቡባዊት ከተማ 40 ኪሎ ሜትር ርቆ በሚገኘው ቦታ ላይ ነው የአየር ድብደባው የተካሄደው። ዩናይትድ ስቴትስ በፈረንሳይ የሚመራ ወታደራዊ ኃይል በአማጽያን ላይ የሚያካሄደውን ወታደራዊ እንቅስቃሴ መደገፉን እንደማትቀንስ ለፈረንሳይ አረጋግጣለች።
አዳነችን ለማጠቃለያ ዜናዎቹ እናመሰግናለን። አድማጮች፣ የዕለት ማስታወሻ አለን። ዴይ ኢን ሂስትሪ ብዙ ጊዜ በዝግጅታችን መጨረሻ ላይ እንደምናቀርበው ዛሬ ዕለቱ መስከረም 22 የዚህን ዕለት ተንተርሶ ከተከናወኑት ሶስት ክንውኖች እናነሳለን። መስከረም 22 1928 ልክ የዛሬ 83 ዓመት የሙሶሎኒ ጦር በኢትዮጵያ ላይ ጥቃት ከፈተ። ስመ ገናናው የመብቶች ተሟጋችና የሰላም ትግል ጽንሰ ሐሳብ አባት በመባል የሚታወቁት ማህታማ ሙሐንዲስ ጋንዲ የተወለዱት ልክ የዛሬ 149 ዓመት ነው። መስከረም 22 1862 ዓመተ ምህረት ነበር። ልክ የዛሬ 51 ዓመት ዛሬ መስከረም 22 1960 ዓመተ ምህረት በዩናይትድ ስቴትስ ታሪክ የመጀመሪያው ጥቁር የጠቅላይ ፍርድ ቤት ዳኛ ቱርጉድ ማርሻል ቃለ መሐላ ፈጽመው ስራ ጀመሩ። የማጠቃለያ ዜና አንድ ተጨማሪ ዜና ሊኖረን ነው አዳነች።
የአማራ ክልል ገዢ ፓርቲ የሆነው የአማራ ዴሞክራሲያዊ ፓርቲ ኤዴፓ 12ኛ ድርጅታዊ ጉባኤውን አቶ ደመቀ መኮንንን ሊቀመንበር፣ አቶ ገዱ አንዳርጋቸውን ምክትል ሊቀመንበር አድርጎ በመምረጥ ዛሬ እኩለ ቀን ላይ አጠናቋል። ጉባኤው ብሪጋደር ጀነራል አሳምነው ጽጌን ጨምሮ 65 የማዕከላዊ ኮሚቴ አባላትን የመረጠ ሲሆን ከእነዚህ ውስጥ 11 ሴቶች፣ 44ቱ አዳዲስ አባላት ናቸው። በተጨማሪም 13 የፓርቲውን የስራ አስፈጻሚና ኢህአዴግ ስራ አስፈጻሚ ኮሚቴዎች አባላትን መርጧል። የአዴፓ ጉባኤ 7 ነጥብ ያለው የአቋም መግለጫ ካወጣ በኋላ የመዝጊያ ንግግር ያደረጉት ሊቀመንበሩ አቶ ደመቀ መኮንን ሀገራዊ አንድነት ለሁለንተናዊ ብልጽግና በሚል መሪ ቃል ነገ ሐዋሳ ላይ በሚካሄደው የኢህአዴግ ድርጅታዊ ጉባኤ ላይ ለመገኘት ሐዋሳ ገብተዋል።
ክቡራትና ክቡራን አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። የምሽቱ ፕሮግራም ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አሉላ ከበደና
አዳነች ፍስሐዬንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህና ደሩ።